ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 4 2011 ዓ.ም ተመረጥ ስርጭታችን ጀመረ።
ለተፈጸሙ የሰው ህይወት መጥፋት፣ መፈናቀል፣ ንብረት መውደም፣ የንብረት መዝረፍ፣ አስገድዶ መድፈርም ጭምር ወንጀሎች ተጠያቂ የሆኑ ከ150 ያላነሱ ተጠርጣሪዎች ጉዳያቸው እየተመረመረ ተጠርጣሪዎቹም በማረሚያ ቤት የሚገኙበት ሁኔታ አለ።
የአማራ ክልል ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ ናቸው ዛሬ ከሰጡት መግለጫ የተቀነጨበ ነው ያሰማናችሁ። ዘገባ ይዘናል።
በደሴ ከተማ ከ600 ሚሊዮን ብር በላይ ወጪ የተደረገባቸው የጤና ተቋማት ማስፈራቸውን የእጽዋት ህብረ ማባባዣ በመግለጻቸው ማዕከል አገልግሎት መስጠት ጀመሩ።
በጣም የቆየ ሆስፒታል ከመሆኑ ጋር ተያይዞ የመሰረተ ልማትም ያልተሟላ ከመሆኑ ጋር ተያይዞ ብዙ እናቶችና ህጻናት የተለያዩ እንግልቶች ይጋለጡ ነበር። ስለዚህ ይህ ማዕከል መገንባቱ በቀጥታ አገልግሎትም በተሻለ መንገድ ለመስጠት ያስችላል።
የጤና ጥበቃ ሚኒስትሩ ዶክተር አሚር አማንን ነው የሰማችሁት። የጤና ተቋማት ማስፋፊያዎችና የእጽዋት ህብረ ህዋስ ማባዣና ማበልጸጊያ ማዕከል አገልግሎት በተጀመረበት ስነ ስርዓት ላይ ካደረጉት ንግግር የተቀነጨበ ነው። ዘገባ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ እኔ አዳነች ፍስሐዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት በገለጸው መሰረት የሱዳን መንግስት ኃይሎች በዳርፉር ክልል አዲስ ተከታታይ የጦርነት ወንጀል በመፈጸም ተግባር ተጠያቂ ናቸው። ካለፈው ሐምሌ ወር አንስቶ የሱዳን መንግስት ኃይሎችና ተባባሪ ሚሊሻዎች ዳርፉር ውስጥ በርካታ መንደሮችን አውድመዋል ይላል አምነስቲ ኢንተርናሽናል። እንደ አውሮፓ አቆጣጠር ካለፈው ሐምሌ ወር 2018 ዓ.ም አንስቶ እስካለው የካቲት ወር ባለው ጊዜ ውስጥ የመንግስት ኃይሎችና ተባባሪ ሚሊሻዎች ቢያንስ 45 መንደሮች እንዳወደሙ የሳተላይት ማስረጃዎች ያሳያሉ፣ የአይን ምስክሮችም አረጋግጧል ይላል ዛሬ የወጣው ዘገባ። የመንግስት ኃይሎች በህገ ወጥ ግድያዎችና በወሲብ ጥቃት ተግባር ተሰማርተዋል፣ ዘረፋ አካሂደዋል፣ ሰዎች በግዴታ እንዲፈናቀሉ አድርገዋል ሲልም አምነስቲ ከሷል። በፊት ጃንጃውድ ይባሉ የነበሩት አሁን ፈጥኖ ደራሽ የሚባሉት ኃይሎች ወንጀል ፈጽመዋል ከሚባሉት መካከል ናቸው። ካለፈው ሰኞ አንስቶ በመዲናይቱ ካርቱም በርካታ ተቃዋሚዎችን ገድሏል ተብሎ እንደሚታመን አምነስቲ ጠቁሟል። ከተቃዋሚዎች ጋር ግንኙነት ያላቸው ሐኪሞች ከ100 በላይ የሚሆኑ የተቃውሞ ሰልፈኞች ተገድሏል ይላሉ። ቦትስዋና ተመሳሳይ የጾታ ፍቅረኞችን ወንጀል እንዳይሆን ወስናለች። ይህም ትልቅ ውሳኔ ተደርጎ ታይቷል። ከሳራ በመለስ ያሉት በርካታ ሀገሮች የተመሳሳይ ጾታዎች ወሲብ ወንጀል እንዲሆን የሚያደርጉ ህጎች አውጥተዋል። የቦትስዋና ከፍተኛ ፍርድ ቤት በተመሳሳይ ጾታዎች መካከል የሚደረግ ወሲብን እስከ 7 ዓመታት ድረስ የሚያሳስረው 2 ክፍል ያለው ወንጀሎች መቅጫ ህግ ህጋዊ አይደለም የሚል ብይን ሰጥቷል። የከፍተኛ ፍርድ ቤት ዳኛ ማይክል ኤልቡሩ አብዛኞቹ ህጎች ከቅኝ ግዛቱ ወቅት አንስቶ የነበሩ ሲሆኑ የሀገሪቱን ውህዳን ህዝቦችን የሚጨቁኑ ናቸው ብለዋል። የፍርድ ቤቱን ሞልተው የነበሩት አክቲቪስቶች በደስታ ፈንድቀዋል። ሚኮሲዩዊ ከዋና ከተማው አባሮኔ የላከውን ዘገባ አሉላ ከበደ ያቀርበዋል።
ክቡራትና ክቡራን አድማጮች የዚህ ዘገባ ዝርዝር እየተዘጋጀ ነው፣ ተጠናቆ እንደደረሰን እናቀርባለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢሚግሬሽን ጉዳይ ለመቆጣጠር የሚያስችል ስምምነት ከሜክሲኮ ጋር ማድረጋቸውን ትናንት ከገለጹ በኋላ ለቀረቡላቸው ጥያቄዎች በሰጡት መልስ ይፋ መደረግ የሌለበት ክፍል ያለው ስምምነት እንዳለ ተናግረዋል። ይህንን ዛሬም ቀጥለውበታል። የሜክሲኮ የውጭ ጉዳይ ሚኒስትር ማርሴሎ ኤብራንድ ግን ከማዕከላዊ አሜሪካ የሚገቡትን ፍልሰተኞች ለመገደብ ከጓቲማላ ጋር በሚዋሰነው ድንበር 6,000 ወታደሮችን ከማስፈር በስተቀር የተደረገ ስምምነት የለም ሲሉ ሰነዱን በግላጭ አሳይተዋል። የዋይት ሃውስ ግቢ ላይ ሆነው ሲጠየቁ ታዲያ ያደረግነው ስምምነት ሌላ አካል ነው የሚል ምላሽ ነው የሰጡት የዩናይትድ ስቴትስ ፕሬዚደንት። እንደዛ አይነት ስምምነት ተደርጎ ከሆነ ለምን ሜክሲኮ አስተባበለች የሚል ጥያቄ ከአሜሪካ ድምጽ ጋዜጠኛ ቀርቦላቸው ነበር። ማስተባበሉን የሚቀጥሉ አይመስለኝም ተደርጓልና የሚል አጭር መልስ ሰጥተዋል ትራምፕ። ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ከሜክሲኮ ጋር ሌላ በጣም ጠቃሚ የሆነ የኢሚግሬሽንና የጸጥታ ስምምነት ፈርማለች ሲሉም ትናንት ተናግረው ነበር። ዝርዝሩን አልገለጹም። ፕሬዚደንቱ ይህን ካሉ በኋላ በሁለቱ አገሮች ድንበር ውዥንብርና መገረምን አስከትሎ እንደነበር ተዘግቧል።
የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሚካሄደው እንደ አውሮፓ አቆጣጠር በ2020 ዓመተ ምህረት ሲሆን የቀረው 17 ወራት ቢሆንም ሪፑብሊካዊ ፕሬዚደንት ዶናልድ ትራምፕና እሳቸው እንደመተካት ከሚወዳደሩት ዲሞክራቶች መካከል ዋናው የሆኑት ጆ ባይደን አይዋ ላይ የሚያካሂዱት የምርጫ ዘመቻ እንደሚጧጧፍ እሙን ነው። ትራምፕና ባይደን በሰባዎቹ ዓመታት የዕድሜ ክልል ውስጥ ያሉ ሲሆኑ ከፖሊሲ ከባህሪና ከሌሎችም አንጻር እርስ በራሳቸው ሲነቃቀፉና ሲዘላለፉ ቆይተዋል። ሁለቱ ተወዳዳሪዎች በአይዋ በሚያካሂዱት የምርጫ ዘመቻ የቦታ ቅርበት ባይኖራቸውም ልፈፋዎቻቸው የክፍለ ግዛቲቱን መስኮች ዘልቀው እንደሚወራወሩ ተገምቷል።
ክቡራትና ክቡራን አድማጮች፣ የቦትስዋናን የተመሳሳይ ጾታ ፍቅረኝነት ወንጀል እንዳይሆን መወሰኗን አስመልክቶ እየተጠናቀረ ያለው ዘገባ ደርሶናል። አሉላ ከበደ ይዞ ቀርቧል።
ቦትስዋና የተመሳሳይ ጾታ ግንኙነት ፈጻሚነቱን ወንጀል የሚያደርጉ ሕጎች ውድቅ በማድረግ አራተኛው አገር ስትሆን ይህንንም በፍርድ ቤት ውሎ በማስፈጸም በአገሪቱ የመጀመሪያዋ ሆናለች። የቦትስዋና ከፍተኛው ፍርድ ቤት ዛሬ ይህን ውሳኔ ባሳለፈበት ወቅት የእሳቤው አራማጆች ሞቅ ባለ የደስታ ስሜት ነበር ስሜታቸውን የገለጹት። ዳኛ ሚካኤል ለቦሩ ለችሎቱ ባሰሙት ቃል ቦትስዋና የዜጎቿን ስብጥር መቀበልና የመቻቻልን ዝንባሌ ማራመድ አለባት ነው ያሉት። ሽምራንቶ የተሟጋቾቹ የሕግ ጠበቃ ናቸው። የግለሰቦችን የጾታ ተጓዳኝ ምርጫ መሰረት ያደረገ ማግለል ዛሬም ሆነ ነገ መኖር የለበትም። የአገሪቱ ፓርላማም የሥራ ቅጥርን የሚመለከት የማግለል ሥራ ባገደበት ወቅት ያን ተፈጻሚ አድርጓል። ተራማጅ ውሳኔ ነው ብያምናለሁ። ይህም በዓለም ዙሪያ እንደሚወደስ አምናለሁ ነው ያሉት። የተመሳሳይ ጾታ ግንኙነት በአብዛኛው አፍሪካ ሀገሮች ወንጀል መሆኑ ይታወቃል። በዚህም ሳቢያ መገለል ይፈጸምብናል ሲሉ ዜጎች የተመሳሳይ ጾታ ፈጻሚዎች ይከሳሉ።
አመሰግናለሁ አሉላ። የምርመራ ጋዜጠኛ ኢቫን ጋሉኖቭ ከቁም እስራት ወንጀል ነጻ ሆኗል። ከዚህ በፊት ተያይዘናልን አዳነች ታቀርባለች።
ሰዎች የራሳቸውን ጾታ ሊመርጡ አለያም ሊለውጡ ይችላሉ የሚለውን ሐሳብ ቫቲካን ተቃወመች። ቫቲካን ሐሳቡን የተቃወመችው የተለመደውን የባልና ሚስት ቤተሰባዊ ትስስር ያናጋል በሚል መሆኑ ታውቋል። የቫቲካን ካቶሊክ የትምህርት ክፍል ትላንት ሰኞ ባወጣው አዲስ የትምህርት ሰነድ ጾታን የመለወጥ ሐሳብ ነጻነትን በተሳሳተ መንገድ መረዳት ነው ብሏል። ማይክል ብራውን የላከው አጠር ያለ ዘገባ ተጨማሪ አለው።
በተመሳሳይ ጾታ አፍቃሪዎች ወር ላይ ይፋ የሆነው ይህ የትምህርት ሰነድ ጾታ ለመቀየር ወይም ለመምረጥ ከሚፈልጉ ካቶሊካውያን አባላት ዘንድ ከፍተኛ ውግዘትና ተቃውሞ ቀስቅሷል። ኢጣሊያዊው ፋብሪዚዮ ማራዞ የተመሳሳይ ጾታ ግንኙነት ደጋፊ ማዕከል ቃል አቀባይ ናቸው።
ፈርኔ questo è un anno molto importante, proprio in un anno così importante
እንደውነቱ ከሆነ ይህ አመት የተለየ ግምት የሚሰጠው ነው። ለመብቶቻችን የተዋጋን በአሁን ወቅት ባለንበት ሁኔታ የካቶሊክ ትምህርት ቤቶች ደግሞ እኛ ከመንከተለው አላማ የተለየና የሚቀረን አቅጣጫ እንዲይዙ እየተደረገ ነው ያሳዝናል ብለዋል። ቃል አቀባዩ አክለውም በመሰረቱ ግን ትምህርት የግል ውሳኔንና ንጻነትን ከመጠየቀው ከጾታ ለውጥ ወይም ከፍቅረኛ መረጣ ጋራ መገናኘት አልነበረበትም ብለዋል። ፍቅርንና ጾታን የመለወጥ ወይም የመምረጥ መብት ተፈጥሯዊ ባህሪ እንደመሆኑ ይህም ደግሞ የዓለም የጤና ድርጅት በግልጽ ያስቀመጠው ስለሆነ በዚያው መሰረት ሊከበርና ሊተገበር በተገባ ነበር ብለዋል። New Ways Ministry የተሰኘው የተቆርቋዩ ቡድን ኃላፊ ፍራንሲስ ዲ በርናርዶ በበኩላቸው ቫቲካን በጾታ ለውጥና ምርጫ ላይ ያላት ግንዛቤ የተዛባና ኋላ ቀር ነው ብለው አቋማም ቢሆን ግዚዮን የዋጀና ዘመናዊውን ሳይንስ የተከተለ አይደለም ሲሉ አስተያየታቸውን ሰጥተዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የምርመራ ጋዜጠኛ ኢቫን ጋሉኖቭ ከቁም እስረኝነት ነጻ መሆኑ ተገልጿል። አሁን ባለስልጣኖች የታሰረበትን ምክንያት እየመረመሩ ነው ሲሉ የሩሲያ የአገር አስተዳደር ሚኒስትር ቭላድሚር ኮሎኮልሶቭ ተናግረዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 4 2011 ዓመተ ምህረት ምሽት ፕሮግራም ነው።
የኢትዮጵያ ወጣትና ፖለቲካ
ፖለቲካ ማለት ሰዎች በራሳቸው ህይወት ላይ በአካባቢያቸው ህይወት ላይና በአጠቃላይ በአገር ጉዳይ ላይ ተሳትፎ የሚያደርጉበትና የሚወስኑበት ለውጥ የሚያመጡበት መስክ እና እዛ መስክ ውስጥ መሳተፍ ከተው አሁን የደረስንበት አይነት ችግር ውስጥ መግባታችን ብዙ ሊገርመን አይገባም።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ግንኙነት ኃላፊ ናትናኤል ፈለቀ ሚሌኒያል ፖለቲከኛ ነው። ምን ጥቂት ይታገሱ። በዚህ ምሽት ጨውታለን።
ስለደም ጓጉል የሚናገር ሐኪምም ይዘናል።
ሰውነታችን የፈጠራቸው ፕሮቲኖች አሉ። ደም ብዙ ፈሶ እንዳንጎዳ ራሳችንን ለመጠበቅ በማመቻቸት የሚደማውን የደምስን የመድፈን ደም መፍሰሱ እንዲቆም ያደርገዋል እና እነዚህ ባላንሱን የሚያስጠብቁት ንጥረ ነገሮች ሲናጉ እንዲጓጉል የሚያደርጉት ንጥረ ነገሮች ከበዙ ሰዎች የደም የመጓጎል ችግር ይፈጠርባቸዋል ማለት ነው።
የዊስኮንሰን ዩኒቨርሲቲው ፕሮፌሰር እና ቀዶ አካሚው ግርማ ተፈራ ናቸው የሰማችኋቸው። በሐኪሙን ይጠይቁ ክፍለ ጊዜ ተይዘዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚሰነሰኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በአማራ ክልል የተለያዩ አካባቢዎች ግጭት አስነስተዋል ተብለው የተጠረጠሩ 224 ሰዎችን በቁጥጥር ስር አውሎ ምርመራ ያካሄደ መሆኑን የክልሉ ጠቅላይ አቃቤ ሕግ አስታውቋል። በቁጥጥር ስር የዋሉት በምዕራብና በማዕከላዊ ጎንደር ዞኖች በኦሮሞ ብሔረሰብና በሰሜን ሸዋ ዞኖች እንዲሁም በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የሚገኙ መሆናቸውን አቃቤ ሕጉ ጨምሮ ገልጿል። በአጠቃላይ በክልሉ እየታየ ያለውን የጸጥታ መደፍረስ ለመቆጣጠር የክልሉ መንግስት አዲስ የጸጥታ ኃይል ስምሪት ማዋቀሩን የጠቅላይ አቃቤ ሕጉ ማምሻውን በሰጡት መግለጫ አስታውቀዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
በምዕራብና በማዕከላዊ ጎንደር ዞኖች በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም በቤንሻንጉል ጉሙዝ ክልል አዋሳኝ አካባቢዎች በተከሰተው ግጭት ለበርካታ ዜጎች መፈናቀል፣ ሞትና መቁሰል እጃቸው አለበት ተብለው የተጠረጠሩ 224 ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን የአማራ ክልል ጠቅላይ አቃቤ ሕግ ዛሬ ማምሻውን በሰጠው ጋዜጣዊ መግለጫ ገልጿል። የክልሉ ጠቅላይ አቃቤ ሕግ ኃላፊ አቶ ምግባሩ ከበደ እንደተናገሩት ተጠርጣሪዎቹ የተያዙት በማስረጃ የተደገፈ ደረጃ ስለተገኘባቸው ብቻ ነው ብለዋል።
በተለይ በማዕከላዊና ምዕራብ ጎንደር ዞኖች አካባቢዎች ቀደም ሲል ለተፈጸሙ የሰው ህይወት መጥፋት፣ መፈናቀል፣ ንብረት መውደም፣ የንብረት መዝረፍ፣ አስገድዶ መድፈርም ጭምር ወንጀሎች ተጠያቂ የሆኑ ከ150 ያላነሱ ተጠርጣሪዎች ጉዳያቸው እየተመረመረ ተጠርጣሪዎቹም በማረሚያ ቤት የሚገኙበት ሁኔታ አለ። ከዛ ቀጥሎ በሁለተኛ ደረጃ ማስከፊ ሊባል የሚችል ግጭት የተፈጠረው በኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ ዞን አካባቢ በተፈጠረ ግጭት ነው። በዚህ ረገድ ላለፉት 3 ወራት የምርመራ ስራ ስናካሄድ ቆይተናል። ከፌደራል ፖሊስ፣ ከፌደራል አቃቢ ህግ፣ ከክልል ፖሊስ፣ ከክልል አቃቢያን ህግ እንዲሁም ከኦሮሞ ብሔረሰብ አስተዳደር የዞኑ ፖሊስ፣ ከኦሮሞ ብሔረሰብ አስተዳደር የዞኑ አቃቢ ህግ እንዲሁም ከሰሜን ሸዋ የዞኑ ፖሊስ እና የዞኑ አቃቢ ህግ ባሉበት ለሁለት ወር ያክል የምርመራ ስራ ሲከናወን ቆይቷል። በተካሄደው ምርመራ ማስረጃ ሳይሰማ አንድም ግለሰብ እንዳይያዝ አቋም ተይዞበት የተሰራ ሲሆን ማስረጃ ቀርቦባቸው በሚገባ የተመሰከረባቸው 50 ሰዎች እንዲያዙ ተደርጓል። የምርመራ ስራችን ለፍርድ ሊያቀርብ የሚችል አኳን እንደተጠናከረና ያለ ጥርጣሬ እንደተመሰከረባቸው እናምናለን። ለማንኛውም ግን ከመመርመር በተጨማሪ የቀረበው ማስረጃ ተከሳሾቹን ጥፋተኛ ሊያሰኝ ይችላል አይችልም የሚለው በሙያው ባላቸው አቃቢያን ህግ እየተመረመረ የፍርድ ሂደቱ የሚቀጥል ይሆናል ማለት ነው። ከቤንሻንጉል ጉሙዝ የተፈናቀሉ እህት ወንድሞቻችንን ተከትሎ በጃዊ በአዊ ዞን አካባቢ የተፈጠረው ግጭት ለአማራ ክልል አንድ የምርመራና ወንጀል የማጣራት ኃላፊነት የሚሰጥ ጉዳይ ሆኖ በመገኘቱ ምክንያት ጃዊ ውስጥ የምርመራ ስራ ጀምረናል። በዚህም የምርመራ ስራ 24 አካባቢ የሚሆኑ ተጠርጣሪዎች ጉዳያቸው እየተመረመረ ይገኛል። እነሱም ተይዘው በማረሚያ ቤት ጉዳያቸውን የምርመራ ስራ በማከናወን ላይ ነው የምንገኘው።
ከዚህ ጋር በተያያዘ ከወራት በፊት በምዕራብና በማዕከላዊ ጎንደር ዞኖች በተከሰተው ግጭት እጃቸው አለበት የተባሉ ተጠርጣሪዎችን ለማሸሽ የሞከሩ የመከላከያ ሰራዊት አባላት የምርመራ ሂደት ምን ላይ ይገኛል ተብለው ከጋዜጠኞች ለተነሳው ጥያቄ አቶ መግባሩ እንዲህ ሲሉ መልሰዋል።
የመከላከያ ሰራዊት አባላት የፈጸሙት ወንጀል በመደበኛው ፍርድ ቤት ሊታይ ይችላል ብለን በማመናችን ምክንያት ምርመራውን እያጣራ የሚገኘው የክልሉ ፖሊስና የክልሉ አቃቢ ህግ ነው። ለመከላከያ የምርመራም ሆነ ለመከላከያ ወይም ለጦር ፍርድ ቤት የሚቀርብ ጉዳይ አይደለም በሚል አቋም ላይ ተመስርቶ ምርመራ እየተካሄደ ነው የሚገኘው። በዚህ ረገድ የመከላከያ ከፍተኛ አመራሮች ወንጀል ፈጽመው እስከተገኙ ድረስ ለፍርድ ይቅረቡ፣ ለዚሁም የሚያስፈልገው ማስረጃ በማቅረብ ረገድ መከላከያም ከጎናቸው ነው ብሎ በጋራ እየሰራ የሚገኝበት ሁኔታ ነው ያለው። ማስረጃዎቹ እንደተጠናቀቁ ለፍርድ ይቀርባሉ፣ ግለሰቦቹ ግን በእስር ላይ እንደሚገኙ መግለጽ ወዳለሁ።
አቶ መግባሩ በመጨረሻ ያሰመሩበት ጉዳይ በአማራ ክልል በዋና ዋና ከተሞች ሳይቀር እየታየ ያለውን የጸጥታ መደፍረስ ለመቆጣጠርና የህግ የበላይነትን ለማስከበር የክልሉ መንግስት አዲስ የጸጥታ ኃይል ስምሪት እያካሄደ መሆኑን ገልጸዋል።
በሌሎች የክልላችን ከተሞች ያለውን የጸጥታ ሁኔታ በተመለከተ ይህን ስራ በተደራጀ እንቅስቃሴ ለመመከት የጸጥታ ኃይሉ አዲስ ስምሪት ውስጥ ገብቶ ነው የሚገኘው። በዚህ ረገድ የክልሉ ፖሊስ ኮሚሽን በስሩ ያሉትን ሁሉንም ዲፓርትመንቶች በሁሉም አካባቢ ስምሪት በማድረግ በአዲስ የገባውንም የጸጥታ ኃይል ቀደም ሲል የነበረውንም እንደገና ሪፍሬሽ በማድረግ በሁሉም አካባቢዎች የተጠናከረ የጸጥታ ማስከበር ስራ እየተሰራ ነው የሚገኘው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
በደቡብ ክልል ከተሞች የህዝቦችን አንድነትና ግንኙነት ያጠናክራሉ የተባሉ የህዝብ ጉባኤዎች እየተካሄዱ ነው። የጋሞና የኮሬ ህዝቦች በጋራ ለማልማት ያስችላል የተባለው ግንኙነት በአርባ ምንጭ ከተማ ትናንት እንደገና የተጀመረ ሲሆን ዛሬ ደግሞ በከምባታና በዳውሮ ህዝብ መካከል ተመሳሳይ ግንኙነት ተከፍቷል። በጉራጌ ለ158 ዓመታት ተቋርጦ የነበረው የኦሮሞ የገዳ ስርዓት መጀመሩ ተዘግቧል። ዮናታን ዘብዲዮስ ዝርዝሩን ይዟል።
በአገር ሽማግሌዎችና በሁለቱ ህዝቦች ነገስታት አነሳሽነት የጋሞና የኮሬ ህዝቦችን ግንኙነት እንደገና ለማጠናከር ያለመ የሁለቱ ህዝቦች የትስስር መድረክ በአርባ ምንጭ ከተማ ተከናውኗል። በዚህ መድረክ የጋሞና የኮሬ ህዝብ አንድነትን የሚያሳይ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። በጥናቱ ላይ ሁለቱ ወንድም ህዝቦች በማህበራዊና ኢኮኖሚያዊ ምክንያቶች ተለያይተው መቆየታቸው ተገልጿል። አንድ አይነትና የዳበረ ባህላዊ አስተዳደር ስርዓት ያላቸው ህዝቦች መሆናቸው የተገለጸ ሲሆን በግጭት አፈታት ረገድም ዘመናዊ አስተዳደር ስርዓትን የሚያግዙ የጋራ ባህል እንዳላቸው የጥናቱ አቅራቢና የጋሞ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ዘነበ በየነ ተናግሯል።
የጋሞም የኮሬም ንጉስ እናት አንድ ናት። ከአንድ እናት ነው ተወለዱት። ግን ይህን የሚያውቁት ጥንት አባቶች ናቸው። ጥንት አባቶች በጣም ይፈቃቀራሉ። ሌላ ቀርቶ ለክሰ መጥራለስ ቀርቶ ሞትን ይጋራሉ። እሱ ከመሞት እኔ ሞታለሁ እስከ ማለት እስከ ሞት ይጋራሉ። እኛ ያሁኑ ልጆች ግን ግለኞች ነን። ግለኛ በመሆናችን ነው የህዝቡን ኩነት ያቆራረጥ ነው። ሌላው የባህላዊ የመስቀል ስርዓታቸው አንድ ነው። እኛ መስቀላ እንናለን እነሱ መሰላ ይላሉ። እዚህ በባህላዊ ስርዓታችን እንገናኛለን።
ይሁን እንጂ የሁለቱ ህዝቦች ትስስር ትኩረት አልተሰጠው በመሆኑ በማህበራዊ በፖለቲካዊና ኢኮኖሚያዊ እድገት ተገቢውን ጥቅም ማግኘት አልቻላቸውም ብሏል። የጋሞ ዞን አስተዳዳሪ አቶ አርኮ ደምሴ በበኩላቸው የጋሞና የኮሬ ህዝቦች በባህልና በታሪክ ለረጅም ጊዜ በአብሮነት ኖሩ ህዝቦች ናቸው ብሏል። ሁለቱ ወንድም ህዝቦች በኢኮኖሚ በማህበራዊና በፖለቲካ ማስተሳሰር ለሁለቱ እድገት ጉልህ አስተዋጽኦ ከመኖሩም በላይ ለቀጠናው ሰላም ወሳኝ መሆኑን ተናግሯል። የተጀመረው የህዝብ ትስስር ይበልጥ ማጠናከር እንዲቻል ከመንግስት አካላት ሚና በተጨማሪ የአገር ሽማግሌዎችና ሁለቱም ህዝቦች የበኩላቸውን አስተዋጽኦ እንዲያበረክቱ ጠይቀዋል። በአኗኗር ዘይቤም በአለባበስ እንዲሁም በተለይም በባህላዊ ስርዓቶች ሁለቱ ህዝቦች አንድ አይነት መሆናቸውን የተናገሩት የአማሮ ወረዳ አስተዳዳሪ አቶ ተፈራ ቦንዶራ የህዝብ ለህዝብ ግንኙነት በማጠናከር ሁሉንም ያማከለ እድገት ለማስፈንና ሰላም ለማረጋገጥ ተጋግዘን እንሰራለን ነው ያሉትም። እሳቸው ጥቅት ጸረ ሰላም ኃይል የሚሉ አካላት ህዝቡን ከህዝብ ጋር ለማጋጨት እንደሚጥሩ ተናግረው እንደዚህ አይነት የህዝብ ለህዝብ ግንኙነት እኩይ ድርጊታቸውን ለመለከት የሚያግዝ ትልቅ መሳሪያ መሆኑን ተናግሯል። ዛሬ ደግሞ ተመሳሳይ መድረክ በካምባታና በዳውሮ ህዝብ መካከል በዱራሜ ከተማ ተደርጓል። የኛው ትስስር ኢኮኖሚያውና ማህበራዊ ጥቅም በጋራ ለማሳካት ያለመ ሲሆን ሁለቱን ህዝቦች ዳይቶ በቆየ የኦሞ ወንዝ ላይ በጋራ ድልድይ መገንባትን ያካተተ ጥምረት ነው ተብሏል። የካምባታ ጠምባሮ ዞን አስተዳደር የህዝብ ግንኙነት ኃላፊ አቶ ዘላለም ደስታ የዳውሮ ህዝብ ተወካዮችና ሸማግሌዎች እንዲሁም ወጣቶች ዱራሜ ከተማ ድረስ በመምጣት የህዝብ ለህዝብ ግንኙነት አጠናክረዋል ነው ያሉትም። በተጨማሪ በጉራጌ ዞን ለ158 ዓመታት ተቋርጦ የነበረው የኦሮሞ የገዳ ስርዓት አባገዳዎች የጉራግና የኦሮሞ ሽማግሌዎች እንዲሁም ህዝቦች በተሳተፉበት ተጀምሯል ሲል የአገሪቱ የመንግስት ቴሌቪዥን ጣቢያ ዘግቧል። የገዳ ስርዓት እንደገና መጀመሩ ባህልን መሰረት በማድረግ ልዩነቶችን ለማድረቅ ብሎም ሰላማችንን በጋራ ለመጠበቅና የብሔር ብሔረሰቦችን አንድነት ለማጠናከር ያግዛል ነው የተባለው። የአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ከሐዋሳም።
አመሰግናለሁ ዮናታን ለዘገባው። በደሴ ከተማ ከ600 ሚሊዮን ብር በላይ ወጪ የተደረገባቸው የጤና ተቋማት ማስፋፊያዎችና የእጽዋት ህብረ ህዋስ ማባዣና ማበልጸጊያ ማዕከል ዛሬ ተመርቀው አገልግሎት መስጠት ጀምረዋል። መስፍን አራጌ ከደሴ ተጨማሪ አለው።
ከሰባ ዓመታት በፊት የተገነባው የደሴ ሪፈራል ሆስፒታል ከእድሜ አንጋፋነቱና ከቀደምትነቱ አንጻር የሚሰጣቸው አገልግሎቶች ቅሬታ የሚሰማባቸው ነበሩ። የውስጥ አደረጃጀቱ አለመሟላት የሆስፒታሉን አገልግሎት እጀሰባራ አድርጎታል። ተጠቃሚውን ብቻ ሳይሆን የጤና ባለሙያውን ከርካታ አድርጎታል። በተለይ በህፃናትና በእናቶች ጤና አገልግሎት አሰጣጥ ላይ የነበረውን ችግር የሆስፒታሉ ስራ አስኪያጅ አቶ ሰይድ የሱፍ እንዲህ ይገልጹታል።
በእኛ ሆስፒታል እናቶች ልጆቻቸውን የሚያሳክሙት ጤናቸውን እንዳልጋ እየተጠቀሙ መሬት ተላይ ተደርድረው ነው ህክምና እየሰጠን ያለ ነው። ይሄ ችግር ደግሞ የህክምና ውጤቱ ሳያመድ ሲቀር እናት ልጇን አቅፋ ጭኗ ላይ ስታጣ የቱን ያክል እንደሚያም ለሁላችንም ግልጽ ነው።
ከዚህ በኋላ እናቶችን ወለል ላይ ለማስተኛት ካርቶንና ላስቲክ ማንጠፍ አይጠበቅም። የጤና ሙያተኞች ራሳቸውን ለአደጋ ጋልጠውና መሬት ላይ ተንበርክከው ማዋለድ ፍጻሜውን ያገኛል። እንደ ስራ አስኪያጁ ከ275 በላይ አልጋዎችን የያዙ ተኝቶ የመታከሚያ ክፍሎች እንዲሁም በዘመናዊ ህክምና መሳሪያ የተደራጁ የእናቶችና ህጻናት ጤና አገልግሎት መስጫ ግዙፍ ህንጻ ተመርቋል። ከዚህ በተጨማሪ ለደሴ ሪፈራል ሆስፒታልና ለአካባቢው ማህበረሰብ አገልግሎት መስጠት የሚችል የኦክሲጅን ማምረቻ ማዕከል በለቱ ከተመረቁት ግንባታዎች አንዱ ነው። እንዲሁም ለዘመኑ የህክምና አሰጣጥ ቀዳሚ ተመራጭ ሆኖ የሲቲ ስካን ማሽን በይፋ አገልግሎት ጀምሯል። በተለይ በዚህ ማሽን አለመኖር ምክንያት ብዙዎች ለችግር ተዳርገው እንደነበር ስራ አስኪያጁ ጠቁመዋል።
ብዙ የህክምና መሳሪያዎች በጤና ጥበቃ ቢሮውም በጤና ጥበቃ ሚኒስቴርም ያገኘናቸው እቃዎች አሉ። ከነዚህ ውስጥ አንዱና ዋነኛው የሲቲ ስካን አገልግሎት የሚሰጥበት ማሽን። ይህንን አገልግሎት ፍለጋ የደሴና አካባቢ ማህበረሰብ እስከዛሬ ድረስ ወደ መቀሌ ወይም ወደ አዲስ አበባ ነበር ሪፈር ያለ አገልግሎት ሲያገኝ ነበረው። ስለዚህ ዛሬ ይሄ ማሽን በ19 ሚሊዮን ብር ተገዝቶ ኦልሬዲ ስራ የጀመረበት ነው።
ዘመናዊ የመድኃኒት መጋዘንና ሌሎች ማስፋፊያና የአገልግሎት ጅማሬዎች ተመርቀዋል። በፌዴራል በክልል በአጋር አካላትና በሆስፒታሉ የውስጥ ገቢ የተገነቡት ግንባታዎች ከ165 ሚሊዮን ብር በላይ ወጪ እንደሚያወጡ ታውቋል። ጤና ጥበቃ ሚኒስትሩ ዶክተር አሚን አማን ግንባታው የጤና አገልግሎት አሰጣጡን ወደ ተሻለ ደረጃ የሚያሸጋግር ነው ይላሉ።
በጣም የቆየ ሆስፒታል ከመሆኑ ጋር ተያይዞ የመሰረተ ልማትም ያልተሟላ ከመሆኑ ጋር ተያይዞ ብዙ እናቶችና ህጻናት የተለያዩ እንግልቶች ይጋለጡ ነበር። ስለዚህ ይሄ ማዕከል መገንባቱ በቀጥታ አገልግሎቱም በተሻለ መንገድ ለመስጠት ያስችላል። ከዚህ በተጨማሪ የዲያግኖስቲክ ማዕከል የምርመራ ማዕከልም ሲቲ ስካን ለመጀመሪያ ጊዜ እንዲኖረው ተደርጓል። ያው ሜዲካል ኦክሲጅን በጣም እጥረት አለ። በዚህ አካባቢም ከአዲስ አበባ እየሄዱ ነበር የሚያመጡት። ይህም እንደዚህ በዚሁ በቀን 120 ሲሊንደር ድረስ መሙላት የሚችል የሜዲካል ኦክሲጅንም እንደዚሁ ስራ ጀምሯል በዛሬ ዕለት። እነዚህ አጠቃላይ ሲደመሩ በምርመራ በዲያግኖስቲክና በላቦራቶሪ ያለውን የጥራት ሁኔታ እያሻሻሉና አገልግሎቱንም አጠቃላይ አሰጣጡንም ያሻሽሉ ይሆናል።
ከዚህ በተጨማሪ በ70 ሚሊዮን ብር ዘመናዊ ላቦራቶሪ አገልግሎትና የምርምር ማዕከል ለመገንባት በክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንን የመሰረት ድንጋይ ተቀምጧል። በሆስፒታሉ የተገነቡትን ስራዎች አድንቀዋል።
ህዝባችንን የጤና አገልግሎቱ ተጠቃሚ መሆን እንዲችሉ ከደረጃ ደረጃ የጤና ተቋማትን የማሻሻሉ ስራ ቀጣይ ተግባራችን ነው።
ሌላው ዛሬ የተመረቀው ከ400 ሚሊዮን ብር በላይ ወጪ የተደረገበትና በክልሉ የመጀመሪያ የሆነው የእጽዋት ህብረ ህዋስ ማባዣና ማበልጸጊያ ማዕከል ነው። እንደ ማዕከሉ ስራ አስኪያጅ ዶክተር አበበ ግርማ ማዕከሉ በአመት እስከ 20 ሚሊዮን የፍራፍሬና የአትክልት ችግኞችን የማምረት አቅም አለው። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ቦሰና ተገኝ ጥራት ያለው ምርታማና ከበሽታ ነጻ የሆነ ችግኝ አቅርቦት ባለፉት ዓመታት ትልቅ ማነቆ እንደነበሩ ጠቁመው የማዕከሉ መገንባት ይህን ችግር እንደሚፈታ እምነታቸውን ገልጸዋል። እንደ ክልሉ ርዕሰ መስተዳደር የማዕከሉ መገንባት ከአገራችን አልፎ እስከ ውጭ የሚዘልቅ ቁም ነገር ይጫወታል።
የተጣራ ንጹህ ውሃ በማምረት ለራሱ ችግኞች ማባዣና መጠቀሚያ ከሚውለው በላይ ለሌሎች ተመሳሳይ የቲዩ ካልቸር ፕሮጀክቶች ድጋፍና መጠቀሚያ ወይም ግብዓት ሆኖ ማገልገል የሚችል ውሃ ማምረት የሚያስችል ትርፍ አቅም አለ። የተለያዩ አይነት እጽዋትን በማባዛ ሳይንሳዊ በሆነ መንገድ አምርቶ ለክልላችን፣ ለሀገራችን አልፎም ለውጭ ሀገር የአካባቢ ልማትና የግብርና ልማት ሊውል የሚችል ምርት ሊያቀርብ የሚችል ሰፊ አቅም ያለው ስለሆነ በተለይም ደግሞ የኢኮኖሚያችን የጀርባ አጥንት ለሆነው ለግብርና፣ ለሁለንተናዊ ልማታችን መሰረት ለሆነው ለደንና አካባቢ ጥበቃ ልማት የሚጫወተው ሚና በየትኛውም መንገድ የማይተካ ስለሆነ ትልቅ አቅማችን አድርገን እንወስደዋለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን እንደዘገባው እናመሰግናለን። በወሎና አካባቢዋ ተከስቶ የነበረውን ግጭት በማጣራት ሽፋን የአንድ ወገን የማደን ዘመቻ እየተካሄደብን ነው ሲል በአማራ ክልል የኦሮሞ ልዩ ዞን አስተዳደር ቅሬታ አቅርቧል። የአማራ ክልል ጸጥታና አስተዳደር በበኩሉ እየሰራን ያለነው የህግ የበላይነትን የማስከበር ስራ ብቻ ነው ብሏል። ሙክታር ጀማል ዝርዝሩን ይዞልናል፣ ሲደርስ ይቀርባል። እየተሰራበት ነው። የዩናይትድ ስቴትስ የአፍሪካ ጉዳዮች ከፍተኛው ዲፕሎማት ቲቦር ናሽ በዚህ ሳምንት ብጥብጥ ላይ ወደምትገኘው ወደ ሱዳን እንደሚጓዙ ተገልጿል። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣ መግለጫ እንዳመለከተው ረዳት ሚኒስትሩ በቆይታቸው በሲቪሎች ላይ የሚደርሱት ጥቃቶች እንዲገቱ ጥሪ ያቀርባሉ። ቆንጅታዬ ዝርዝሩን ይዛለች።
የዩናይትድ ስቴትስ የአፍሪካ ጉዳዮች ከፍተኛ ዲፕሎማት ቲቦር ናሽ ወደ ካርቱም ሲጓዙ ስልጣን ላይ ከሚገኘው የወታደራዊ መማክርት ሸንጎ አባላትና ከተቃውሞ እንቅስቃሴ መሪዎቹ ጋር እንደሚነጋገሩ መግለጫው አመልክቷል። በሲቪሎች ላይ የሚፈጸሙት ጥቃቶች እንዲገቱና ድርድራቸውን ለመቀጠል የሚያመች ሁኔታ እንዲፈጠር ይሰሩ ዘንድ ጥሪ እንደሚያቀርቡ መግለጫው አክሎ አመልክቷል። በሱዳን ባስቸኳይ ወደ ሲቪላዊ አስተዳደር ሽግግር እንዲደረግ ከጠየቁት ተቃዋሚዎች ጋር ድርድሩ መቋረጡን ተከትሎ የመንግስቱ ኃይሎች ባለፈው ሳምንት በከፈቱት ዘመቻ በርካታ ሰዎች መገደላቸው ይታወሳል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ እጅግ ጭካኔ የተመላበት ሲሉ የጠሩትን ይህን ጥቃት አውግዘውታል። ሱዳን ከዩናይትድ ስቴትስ ጋር ያላት ግንኙነት እንዲሻሻል የምትፈልግ ከሆነ ወደ ሲቪላዊ አስተዳደር መሸጋገር ይኖርባታል ሲሉም አስጠንቅቀዋል። ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ ባለፈው ሳምንት የሱዳን ወታደራዊ አስተዳደር ሸንጎና ተቃዋሚዎቹን ለመሸምገል ወደ ካርቱም ተጉዘው የነበሩትን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በሱዳን ወቅታዊ ሁኔታ ዙሪያ ለማነጋገር ወደ አዲስ አበባ ይጓዛሉ። ከዚያም ወደ ሞዛምቢክና ደቡብ አፍሪካ እንደሚያመሩ መግለጫው አያይዞ ገልጧል። ይህ በዚህ እንዳለ ገዢው የሱዳን ወታደራዊ መማክርት ሸንጎ ስልጣኑን ለሲቪላዊ አስተዳደር እንዲያስረክብ ግፊት ለማድረግ ትናንት ሰኞ ሀገር አቀፍ የሥራ ማቆም አድማ የተጀመረ ሲሆን በዚህ ሁለት የጸጥታ ኃይሎች በተኮሱት ጥይት 4 ሰዎች እንደተገደሉ ዘገባዎች አመልክተዋል። በመዲናዋ ካርቱም የተወሰኑ የንግድ ድርጅቶች እየተከፈቱና ጥቂት አውቶቡሶች እየተንቀሳቀሱ ቢሆንም ትናንትና ከተማዋ ጭር ብላ ነው ያለችው። አፍቃሪ ዲሞክራሲው የተቃዋሚዎች ስብስብ የሱዳን ባለሙያዎች ማህበር ባደረገው ጥሪ መሰረት ትናንት በካርቱምና በሌሎችም በርካታ ከተሞች አብዛኞቹ መደብሮች፣ ገበያዎችና ባንኮች ተዘግተውለዋል። አገር አቀፍ የሥራ ማቆም አድማው የተጠራው ፈጥኖ ደራሽ ኃይሎች በሚባለው የጸጥታ ኃይል ከ100 የሚበልጡ ሰላማዊ ተቃዋሚዎች መገደላቸውን ተከትሎ ነው።
አመሰግናለሁ ቆንጂት። አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል አዲስ አበባ ላይ። ፕሮዲውሰሩ አብርሃም ኃይሉ ነች፣ ቴክኒሻኑ ኦድሬስ ሬጅስ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው፣ አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
በ19 እና በ25 ሜትር ባንድ አጭር ሞገድ በናይል ሳት እና በፌስቡክ ላይቭም የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅት ንግድና ምጣኔ ሀብት ነው።
ለወጣቶች የሥራ ዕድል ለመፍጠር በ2009 ዓ ም የተመደበው 10 ቢሊዮን ብር ተዘዋዋሪ ብድር ለታለመለት ዓላማ መዋሉን ማረጋገጥ እንዳልቻለ የፌዴራል ዋና ኦዲተር ለሕዝብ ተወካዮች ምክር ቤት ከሳምንት በፊት ባቀረበው ሪፖርት አሳውቋል። በስራ አጥነት ከኢትዮጵያ ከተሞች በቀዳሚነት የምትጠቀሰው ድሬዳዋ የተመደበላትን ብድር እየጠበቀች ያለችበትን ሁኔታ ለማጣራት እዚያው የሚገኘው ሪፖርተራችን አዲስ ቾኮል የድሬ ብድርና ቁጠባ ተቋም አክሲዮን ማህበር ስራ አስኪያጅን አቶ ጌታቸው ይመርን አነጋግሯል። ቀጥሎ ይቀርባል።
የድሬዳዋ ብድርና ቁጠባ ተቋም በመስራቅ ኢትዮጵያ የተሻለ ስኬት ካላቸው የብድርና ቁጠባ ተቋማት መካከል አንዱ ነው። 452.5 ሚሊዮን ጠቅላላ ካፒታል እንዲሁም 12 በድሬዳዋ 2 በሐረር በአጠቃላይ 14 ቅርንጫፎች አሉት። ተቋሙ በመደበኛ አገልግሎቱ የማበደርና ብድር የማስመለስ አቅሙ የተሻለ እንደሆነ ይነገርለታል። ሆኖም የተዘዋዋሪ ብድር በማስመለስ ረገድ ግን ክፍተት አለበት ተብሎ በመሳሌነት የቀረበ ተቋም ነው። በሀገሪቱ በርካታ አካባቢዎች አመጽ በተጋጋለበት በ2009 ዓ.ም ተመረተ ያመጹ መንስኤ ስራ አጥነት ነው በሚል ለሀገሪቱ ወጣቶች ብድር የተመደበው 10 ቢሊዮን ብር በድሬዳዋ እንዴት ጥቅም ላይ ዋለ? ዋናው ዲተር ያቀረበው ሪፖርትስ ምን ያለው እነስ ነው ብለን የተቋሙ ስራ አስኪያጅ አቶ ጌታቸው ይመረና አናግረናቸው ነበር። ምን ያህል ወጣቶች የብድሩ ተጠቃሚ ናቸው? ምን ያህልስ ተመለሰ? ምን ያህልስ ተበላሸ?
አሁን ብድሩ ከተሰጠ አጭር ጊዜ ነው። አንዳንዶቹ ብድሮች ወደፊት የሚመለሱ ይኖራሉ፣ ማለት ረዘም ያለ ጊዜ የሚጠይቁ ማኒፋክቸሪንግ ዘርፍ ላይ እየሰጠናቸው፣ ኮንስትራክሽን ዘርፍ ላይ እየሰጠናቸው፣ እንስሳት ማርባት ላይ እየሰጠናቸው ብድሮች የመለሻ ጊዜያቸው ወደፊት ነው እየደረሰ የሚሄደው። አጠቃላይ ግን ከተሰጠው ብድር ውስጥ እስካሁን እየተመለሰው 24% ነው መመለስ ከሚገባ የተመለሰው። በከተማ አካባቢ ላይ ገጠር ላይ ያለው ትንሽ አፈጻጸሙ ዝቅ ያለ አፈጻጸም ነው ያለው። ይሄም አንደኛው ያው ከድለባ ማለት ከእርባታ ጋር ተያይዞ የመጣ ስለሆነ በቀጣይ መመለስ ያለበት ይሆናል። በአጠቃላይ ለብድሩ አጠቃቀም አመላለስም በተለይ ኢንተርፕራይዞቹ ውጤታማ በማድረግ ረገድ ብዙዎቹ ያጠቃቀም ችግር ይታይባቸዋል። እንግዲህ ለዚህ በተለያየ ችግር ይነሳል። አንደኛ ወጣቶቹ ጋር የተሰራው ያመለካከት ለውጥ ይሄንን እንደ ብድር ተገንዝቦ ብድሩ ወስዶ በአግባቡ መልሼ ተቀማለሁ መልሳለሁ ብሎ ማሰብ ላይ ያለ ክፍተት አለ። በሌላ መንገድ ደግሞ የድጋፍ አስተጣጥ በስልጣና በበቃ ስልጣና በተለይ ገጠሩ አካባቢ ላይ የሚታዩ ክፍተቶች አሉ። በተጨማሪም የመሸጫና ማምረቻ ቦታ መቸቸት ይጠይቃል። ኢንተርፕራይዞቹ ከሚሰጣቸው ብድር ላይ ነው ወስዶ ቤት የሚከራዩት ሼድ የሚገነቡት። ይሄ ወርኪንግ ካፒታላቸው እንዲቀንስ ያደርጋል። በሌላ መንገድ የገበያ ትስስር የሚፈልጉ በርካታ የሥራ መስኮች አሉ። በዚህም መንገድ የሚታዩ ክፍተቶች እንዳሉ ገምግመናል። በአጠቃላይ ለወጣቶቹ የተሟላ መንግስታዊ ድጋፍ በማድረግ ረገድ የሚታይ እጥረት አለ።
ዋናው ዲተር ዳሰሳ ካደረጉ በኋላም ባገኙት ውጤት ላይ ከተቋሙ ጋር ውይይት ማድረግ እንደነበረባቸው አቶ ጌታቸው ያምናሉ። ሆኖም የብድር አሰጣጡና ከመንግስት መሟላት ያለባቸው ነገሮች ከመሟላት አንጻር ክፍተት መኖሩን ያምኑበታል።
ያልተጠቀምንበትን በጀት ለመጠቀም አሁን የተሰጠውን ብድር በትክክል እየተመለሰ ሪቮልቭ እንዲያደርግ ስለሆነ የሚፈለገው ይሄን ብድር ሪቮልቭ እንዲያደርግ የተጠናከረ ስራ ለመስራት የጋራ እቅዶችን አቀደን ወደ ስራ ለመግባት እንግዲህ ያው ዝግጅት እያደረግን ነው። ምናልባትም እስካሁን የአመራር መለዋወጥ ምናምን ጋር ተያይዞ የነበረው በየሴክተር መስሪያ ቤቱ ላይ ያለው ድጋፍ በተሟላ መንገድ ተናቦ ለመስጠት የራሱ ክፍተቶች ነበሩት። አሁን ይሄ ነገር እየተጠናከረ ስለሆነ ከሌሎች ባለድርሻ አካላት ጋር በደንብ ተቀናጅተን ለመስራት የጋራ እቅዶችን አዘጋጅተን ወደ ስራ ለመግባት ጥረት እየተደረገ ነው። እንደ የሚፈልገውን ያክል እንኳ ባይሆንም ሙሉ በሙሉ እንኳ ባይሆንም አብዛኛውን ገንዘብ ብድር ለማስመለስ የሚሞከረው።
በወጣቶች በኩልም ስላሉ ክፍተቶች አቶ ጌታቸው እንዲህ ይላሉ።
ከወጣቶቹ ጋር የሚጠበቀው ነገር ብዙ ነገር አለ። አዎ፣ ከአመለካከት ጀምሮ ሬዲዋ ትልቅ ቻሌንጅ ስልጠናም ልትሰጥ ስትፈልግ ስልጠና በፍላጎት መጥቶ ባለመሰልጠን አመለካከትም ላይ ከዛም በፊት ብድርም ላይ የማይቀር ነው። ሰርተን እንከፍላለን፣ እንጠቀማለን፣ እንበፈልገው ሰዓት እንበደራለን፣ እንሰራለን፣ ለጎንደሞቻችንም በዚህ መንገድ ይሰሩበታል። ስለዚህ ብድር የማይቀር ነገር ነው ብሎ በማሰብ ረገ ከማሰብ ይልቅ ይሄ የዜግነት መብቴ ነው የዜግነት ድርሻዬ ነው እንዲህ ብሎ የሚያስብ ወጣት ቁጥሩ ከፍተኛ። ከዛ ላይ ደግሞ የሥራ ፍላጎት የሥራ ተነሳሽነት ብሉኬት ማምረት ይጠይቅ ከሆነ ብሉኬት ማምረት ያለበት ሥራ ላይ እሱ ማምረት አለበት። አሁን ለምሳሌ ገበያ ትስስር ፈጥነላቸው ይሄ የምታየው ይሄ የድሬዳዋ ቤቶች ልማት የሥራው ልጅ ያቋረጠ ማሽነሪ ተገዝቶ የብሉኬት ማምረቻ የፕሪካስት ማምረቻ ማሽን ተገዝቶ ተመቻችቶ ገበያው ተፈጥሮ ተሰጣቸው። ገበያ አለ፣ ማሽን አለ፣ የመስሪያ መሸጫ ቦታ አለ፣ መሸጫ አለ። ጥሬ ዕቃውን ራሱ የሚያቀርበው የድሬዳዋ ቤቶች ልማት ኤጀንሲ ነው። ይህን ስራ አልሰራም ብለውት አሁን ስራው ቆሞበት የስራ ውላቸው እንዲቋረጥ በተደጋጋሚ ደብዳቤ ጽፎ በአካል እንኳ መጥተው የወሰዱትን ማሽነሪ አላስረክብ ብለው የጻፈው ደብዳቤ ሲወጣቱ ላይ ያለ አመለካከት ችግር ሰፊ እዛ ላይ ስራ መስራት ይጠይቅ።
በድሬዳዋ የነበረው የጸጥታ ችግርም የራሱ አሉታዊ አስተዋጽኦ እንደነበረው አቶ ጌታቸው ያምናሉ።
ያው ድሬዳዋ ኢንስቴቢሊቲ በጣም ከባድ ነው። እንኳን በዚህ በወጣቱ ብድር ቀርቶ አሁን ገጠሩ ላይ ለምሳሌ ሄደን ክትትል ለማድረግም ለማስመለስም ምን ለማለትም በጣም ከባድ ነው የነበረው። የራሱ የሆነ እንትን አለ። ለማስመለሱ እዛ አካባቢ ላይ አመራሩ ጋር ያለው መደማመጥ፣ እኛም ጋር ያለው መደማመጥ ከባድ ነው የነበረው። ድሬዳዋም ውስጥ እኮ አይደለም በወጣቱ ብድር በመደበኛው ብድርም እኛ እየተቸገርንባቸው ያሉት አካባቢዎች አሉ። አሁን መለካ 09 አካባቢ ገንደገና አካባቢ ያለው አካባቢዎች ብዙውን ጊዜ ያለመረጋጋት ችግር ያለባቸው ስለሆነ እዛ አካባቢ ላይ ያለው ብድር አመላለስ ኢንተርፕራይዞችም ይቸገራሉ። ምክንያቱም ብድር ከወሰዱ በኋላ ባጃጅም ገዝተው ሌላም ተሽከርካሪ ገዝተው እንደፈለጉ ተንቀሳቅሰው ስራ መስራትም አይችሉም። ከቤታቸው ተፈናቅለው መጠለያ ውስጥ ያሉ አሉ። የኛ ብድር ደንበኞች በርካታዎች። ያም የራሱ አስተዋጽኦ አለ።
አቶ ጌታቸው መጠኑ ይለያይ እንጂ በድሬዳዋ ያለው ችግር በሌሎች ክልሎችም የሚስተዋል እንደሆነ ይገልጻሉ። በአንጻራዊነት የአማራ ክልል ብድር በማስመለስ የተሻለ ነው ይላሉ። ሆኖም ዋናው ኦዲተርም ሆነ ሌላ ገለልተኛ ተቋም የየክልሎችን ብድርና ቁጠባ ተቋማት አፈጻጸማቸውን ይፋ ቢያደርገው ለመማማር ይጠቅም ይችላል ብለው ያምናሉ። ከተዘዋዋሪው ብድር ውጪ በመደበኛ ብድር ስለሚሰጡት ገንዘብ ተጠይቀው ተቋሙ 98% ብድር የማስመለስ አቅም እንዳለውና በዚያ አመት ብቻ ለወጣቶች 50 ሚሊዮን ብር ብድር መስጠቱን ገልጸውልኛል። ተዘዋዋሪ ብድሩም ልክ እንደ መደበኛ ብድሩ በግለሰብ ደረጃ ጭምር ብድር መስጠት የሚቻልበት ሁኔታ ካለ የተሻለ ውጤት ማግኘት ይቻላል ይላሉ። ወጣቶችን ስራ ለማስጀመር ብድር ብቻ ሳይሆን የሥራ ክህሎትና የሥራ ፈጠራ ክህሎት የመስሪያ ቦታ መቸቸት እንዲሁም የገበያ ትስስር አስፈላጊ ነው ይላሉ። መንግስት ሌሎችን ሳይማና የገንዘብ ብድር ብቻ አቅርቦ መሰረታዊ ለውጥ መጠበቅ ተገቢ አይደለም ይላሉ አቶ ጌታቸው። በዚህ ረገድ አስተዳደሩ ወጣቶች ተዘዋዋሪ ብድሩን በተሻለ ሁኔታ እንዲጠቀሙበት ምን ሊያደርግ አስቧል የሚለውንና ወጣቶችም ስለሚፈልጋቸው ድጋፎች የሁለቱን አካላት አስተያየት አካተን በቀጣይ የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ይጠይቁ
ሐኪሙን ይጠይቁ ነው ተከታዩ ቅንብራችን። በልማድ የደም መጓጎል ተብሎ በሚታወቀው የህመም አይነት ላይ ነው ዛሬ ሐኪም የሚናገር። ህመሙ ምንድነው? መንስኤዎቹ ምንድናቸው? ህክምናውስ ምን ይሆን? ህሙማን በራሳቸው ሊያደርጓቸው የሚገባቸው ጥንቃቄዎች ምን ይሆኑ? በዩናይትድ ስቴትሱ ዊስኮንሰን ዩኒቨርሲቲ የህክምና ትምህርት ቤት የጠቅላላ ቀዶ ህክምናና የደም ስሮች ልዩ ቀዶ ህክምና ባለሙያው ፕሮፌሰር ግርማ ተፈራ ማብራሪያ ይሰጡናል። እናንተ ጠይቃችኋል፣ ሐኪም ይናገራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ፕሮፌሰር ግርማ፣ መሰረታዊውን ጥያቄ ብናስቀድም፣ ለመሆኑ በሰውነት ውስጥ የደም መጓጎል እንዴት ይፈጠራል? ጤናማውን የደም ዝውውር ስርዓትን ከሚመለከቱት ሁኔታዎች ጋር አዛምደው ቢያስረዱን መንደርደሪያ እናድርገው።
አዎ፣ ደም በዝውውር ውስጥ ባለበት ሁኔታ ሊጓጎል ይችላል። እንግዲህ ሁሉ ነገር በተለይ ፈሳሽ በቧንቧዎች ውስጥ በደም ስሮች ውስጥ በሚሽከረከርበት ጊዜ በሚዘዋወርበት ጊዜ እንደምናውቀው ያው ልብ ትርታው ይመታል። ያ ደግሞ ዞሮ ወደ ያው ኦክሲጅንንም ሌላውንም ነገር ወደ ሰውነት አስተላልፎ ከዛ ደግሞ ደግሞ ወደ ልብ ይመለሳል። እንደገና ደግሞ ከዛ ደግሞ ወደ ሳምባ፣ ወደ አንጀቶች እየተዘዋወረ ያው ለሰውነት የሚጠቅሙ ነገሮችን እንግዲህ ማስተላለፍ ስላለበት ያን ነው እንግዲህ ዋና ትልቁ ስራ ይሄ ነው። ያ በዚህ እንዳለ ደም ሁልጊዜ በፈሳሽነቱ እንዲቆይ የሚያደርጉ ንጥረ ነገሮች አሉ በደም ውስጥ። እና እነዚህ ንጥረ ነገሮች ደግሞ ደም እንዲጓጉልና እንዳይጓጉል ባላንሱን ጠብቀው በፈሳሽነት እንዲቆይ ያደርጋሉ። ብዙ ጊዜ አሁን ለምሳሌ ትንሽ ጉዳት ቆዳችን ላይ ይደርስና ብንቆረጥ ምን ይሆናል? ያ ደም መፍሰስ ይጀምራል። በዛን ወቅት ሰውነታችን የፈጠራቸው ፕሮቲኖች አሉ። እነዚህ ፕሮቲኖች ደም ብዙ ፈሶ እንዳንጎዳ ራሳችንን ለመጠበቅ በማመቻቸት የተቆረጠውን የሚደማውን የደም ስር የመድፈን አለባቸው።
ይረጋና ይጠግነዋል።
በቃ ይረጋና ደም መፈሱ እንዲቆም ያደርገዋል ማለት ነው። እና ሌላ ጊዜ ደግሞ ነው በአሁን የደም ስር በአደጋ ምክንያት ባይሆንም ለምሳሌ ኦፕራሽንም በምናደርግበት ጊዜ እነዚህ ደም ስሮች ዝም ብለው እንዳይደሙ ባላንሱን የሚያስጠብቁ ንጥረ ነገሮች አሉ። እነዚህ ባላንሱን የሚያስጠብቁት ንጥረ ነገሮች ሲናጉ ለምሳሌ እንዲጓጉል የሚያደርጉት ንጥረ ነገሮች ከበዙ ሰዎች የደም የመጓጎል ችግር ይፈጠርባቸዋል ማለት ነው። ይሄ የደም የመጓጎል ችግር በአንዳንድ ትናንሽ ነገሮችም ሊከሰት ይችላል። እንደነዚህ አይነት ሰዎች ላይ እንደ በሽታ ነው የሚቆጠረው ማለት ነው። የደም የመጓጎል በሽታ ነው ማለት ነው።
ቀድሞ ለሰውነት አስፈላጊ የሆኑት እነኚህ ንጥረ ነገሮችና ፕሮቲኖች አማካኝነት ደም በብዛትም በቀላሉም እንዳይፈስ የማድረግ ተፈጥሯዊ ስርዓት ሲናጋ ከሚፈለገው መጠን በላይ መኖሩ ባልተፈለገ ጊዜና ሁኔታም ደም ዝውውሩን የሚያውክ ሁኔታ ይፈጥራል። ዝውውር ውስጥ እያለ ደም ይረጋል እያሉን ነው።
ቅድም እንዳልኩት ንጥረ ነገሮቹ ማለት የሚያጓጉሉትና በፈሳሽነት እንዲቆይ የሚያደርጉት ሁልጊዜ ባላንሳቸው ጤነኛ በሆነ ሰው ላይ ባላንሳቸው እንደጠበቁ ነው የሚቆዩት። ግን
ያ የደም እንዲጓጉል የሚያደርጉት ንጥረ ነገሮች በሆነ ምክንያት ከበዙ እንደዛ አይነት ግለሰቦች የደም የመጓጎል በሽታ ሊኖርባቸው ይችላል ማለት ነው። እና ያ በሽታ በምን መልኩ ይከሰታል? አንዳንድ የደም ስሮችን በተለይ ቬይኖችን በመዝጋት ይከሰት ይችላል። በሌላ መንገድ ደግሞ ደም የማጓጎሉን ሳይሆን ደም የማቅጠኑ ላይ ደግሞ የሚያሰክሩት ንጥረ ነገሮች ከበዙ ደግሞ እንደዛ አይነት ሰዎች የበቀላሉ የመድማት ችግር ይኖርባቸዋል ማለት ነው። ስለዚህ ባላንሱን ያው ያንዳንዱ ሰው ደም ውስጥ ተጠብቆ ሲቆይ ያው የመድማትም ያለ መድማትም እድል ያው ነው ማለት ነው።
መልካም ጤናማ ሁኔታው ይረጋጋል ነው
የሚልክ ነው።
ፕሮፌሰር ግርማ ደም በሰውነት ውስጥ የሚጓጉልበትን ሁኔታና ተፈጥሯዊ የሆነ ሚዛኑን የሚጠብቅበትን መንገድ አስረድተውናል። ለመሆኑ ይሄን ሚዛኑን የጠበቀ ጤናማ ስርዓት የሚያዛቡት መንስኤዎች ምንድናቸው? እንደምንስ ፈጥነው ይታወቃሉ? መንስኤዎቹን እንመልከትና ወደ ህክምና አማራጮቹን ዘልቃለን። አድማጮች ውይይቱ አልተቋጨም። ቀደም ላለው ጥያቄና አድማጮቻችን ያቀረቧቸውን ጥያቄዎች መነሻ አድርገው ለተነሱ ሌሎች ተጨማሪ ጥያቄዎች ፕሮፌሰር ግርማ ተፈራ የሚሰጡን ምላሽ በተከታይ ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳይን የደም ስሮች ልዩ ቀዶ ህክምና ባለሙያውን ፕሮፌሰር ግርማ ተፈራን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ማሉላና መሰግናለሁ። ከዚህ ክብራትና ክብራን አድማጮች ዝግጅታችን እስከ 4 ሰዓት ይከተላል። አሁን ሩብ ጉዳይ ነው። ለ4 ሰዓት ከምሽቱ በአማራ ክልል የኦሮሞ ዞን አስተዳደርና የክልሉ የጸጥታና አስተዳደር ቢሮን በተመለከተ ሙክታር ጀማል ያጠናቀረው ዘገባ ተዘጋጅቷል። አዳነች ሳይየ መንደርደሪያውን ታሰማናለች።
በወሎና አካባቢው ተከስቶ የነበረውን ግጭት በማጣራት ሽፋን የአንድ ወገን የማደን ዘመቻ እየተካሄደብን ነው ሲል በአማራ ክልል የኦሮሞ ልዩ ዞን አስተዳደር ቅሬታ አቅርቧል። የአማራ ክልል ጸጥታና አስተዳደር ቢሮ በበኩሉ እየሰራን ያለነው የሕግ የበላይነትን የማስከበር ስራ ብቻ ነው ብሏል። ሙክታር ጀማል ዝርዝሩን ይዟል።
የኦሮሞ ልዩ ዞን አስተዳደር እንደሚናገረው በአካባቢው ተከስቶ የነበረውን ግጭት ማጣራት በሚል ሽፋን በዞኑ አስተዳደር አመራሮችና ታዋቂ ግለሰቦችን የማሳደድና አፍታ እየተፈጸመ ነው ይላል የዞኑ የአማራ ዲሞክራሲያዊ ፓርቲ አዴፓ ጽሕፈት ቤት ኃላፊ አቶ አሚሞ የበለኩላቸውን። ግጭቱን የሚመረምር ኮሚቴ ከፌዴራል ከክልልና ከዞን መዋቀሩን ገልጸው ተጠርጣሪዎች በቁጥጥር ስር የዋሉበት ሁኔታን ግን መረጃ እንደሌላቸው ይገልጻሉ።
በአጠቃላይ የአማራ ክልል ፖሊስ ኮሚሽነር በገለጸው መሰረት 50 ሰው ተይዟል። ከ50 ሰዎች 48ቱ ከዚህ ነው የታሰሩ። ስለዚህ ለእኛ እምነት ይህን የሚዛን ችግር ያለበት ነው። ወደ አንድ ብሔር ያዛትል የምል ነገር ነው ያለው። አጣሪ ኮሚቴ ተብሎ ተቋቁሞ ነበር። የአጣሪ ኮሚቴው ድርሻ ምንስ ነበረ እዛ ውስጥ? ይሄ በአጣሪ ኮሚቴው ስምምነት ላይ እየተደረሰ የመቆጣጠር እርምጃ ነው። እኛ እንደዚህ ነው ብለን ለማመን እንቸገራለን። ለምንድን ነው የምንቸገረው? የመጀመሪያ ጉዳይ የፌደራል አካላት ውስጥ ከመምጣታቸው በፊት ክልል ጸጥታ መዋቅር መራን ጨርሻለሁ፣ አጣርቻለሁ፣ ወደ ሶማያል ምንገባ ነው ብሎ መግለጫ ሰጥቷል። እንደውም ሶማያል ጀምረናል ብሎ መግለጫ ሰጥቷል። አሁንም የተደረገው ያንኑ በፊት ሲያጣሩ የነበሩትን ነገር የማጠናከር ስራ እንደሆነ እንጂ አጣርቶ ነው የሰሩት የሚል ነገር የለንም። ምክንያቱም ችግሩ አሁን አንዱ ማሳየት ችግር የተነሳው ደዌ ነው። ደዌ ሄዶ ሳይጠራ ነው ብንጣርተን ጨርሰናል ተብሎ መግለጫ ሲሰጥ የነበሩት።
የአማራ ክልል ጸጥታ አስተዳደር ቢሮ በበኩሉ ይህን ስሞታ አይቀበልም። የቢሮው ምክትል ኃላፊ ኮሎኔል አለበል አማረ እየተሰራ ያለው ስራ የህግ የበላይነትን የማስከበር ስራ ብቻ ነው ይላሉ። ተጠርጣሪዎችን ቁጥጥር ስር ማዋል ሂደቱም በማንነት ላይ ሳይሆን በመረጃ ላይ ብቻ የተመሰረተ ነው ይላሉ ኮሎኔል አለበል አማረ።
በተቻለ መጠን ጥንቃቄ ተደርጎ በጣም አስተማሪ መሆን አለበት። በትክክል ከወንጀሉ ጋር የተጣበቁ የሚተያዙ ሰዎች ወንጀሉን አቀናብሮ የረዱ የፈጸሙ ያስፈጸሙ ስንብቻ ተለይቶ የሚሰራ ጉዳይ ይፈቀር ነው። የዛሬ ደግሞ በጣም ፕሮፌሽናል ናቸው። እንግዲህ እንዳልኩ የፌዴራሉ የፈራ ቡድን አንድ ብቻ አለ፣ በተገላጋይ ብቻ አለ፣ ከፌዴራል ፍርድ ብቻ አለ። ብሔራዊ መረጃን ቸንር 3 አካላት የተቀናጀ ነው። በክልልም እንደዚህ ነው። በብዙ አካባቢዎች የተቀናጀ የመኖሪያ ቡድን ነው እና በጣም ተችላል የሆነ የሚያካበተ ቡድን ነው ወደ አካባቢ የተላከ እና ለጉዳዩ ለምርመራ ስራው ትኩረት የሰጠው መሆኑን ታያለ። ተጋሪ ደግሞ ሁሉ ተግባብቶና ተስማምቶ በአግባቡ ስልት መሰረት አድርገው የሰሩ ስራ ስለሆነ ስለ ከየትኛውም አካባቢ የምርመራ ስራ በጣም በተሻለ ጥራትና ብቃት ያለው ሴር የሆነው ምርመራ በዚህ ላይ በስንት ያደርጋለው ጉዳይ ነው ብዬ ነው የማስበው። ምናልባት አሁን የተዋቀረው ወይ ደግሞ ከየቦታው የተወከለው የኮሚቴው አባላትን ሂደት በተመለከተ የኮሚቴው አባላት ሂደት አልተስማሙበትም ወይ ደግሞ ይሄ እንዲህ እንዲህ ይሆናል ተባብለው በቃለ ጉባኤ ወስነው የተለያዩት ነገር ወዲያውኑ አልነበረም። በሂደር የተያዘ ነገር ነው ወደኋላ ተመልሰው ይህም የፈጸሙት ነው የሚባለው። ይህንን የሚያወራ ሰውዬ ምናልባት ወንጀሉ ተባባሪ መሆን ያሰበው የሚፈለገ ካልሆነ በስተቀር ሁላችንም ፖለቲካ ሰራተኞች እንደመሆናችን መጠን ያው በአንድም በሌላ መንገድ ቢያንስ ቢያንስ የዛን ቡድን ስካም እንቅስቃሴ እንከታተላለን። ወደ ውስጥ ገብተን ሂደቱን ሰውን ምናምኑን ማየት ስንፈልግን ግን እንዴት ነው ኮሚቴው በተዋምቶ ተግባብቶ ወደ ውጤት እየሄደ ነው ወይ ምናለ የሚለውን እንገምታለን። እኔ እንደ አካባቢው አንድ ለጊዜ ተገኝቼ የዛን ቡድን እንቅስቃሴ ለማየት ሞክሬያለሁ። ያለውን ጣልቃ ገብነት ማለት ነው እና እንደዛ አይደለም ነው የታዘብኩትና የተለያየው ሁሉም ተግባብተው በፕሮግራም እና በፕላን በቅድ መሰረት ስራቸውን እንደከወኑና እንዳከናወኑ ነው። እናንተ የአማራ ዲሞክራሲያዊ ጽሕፈት ቤት ኃላፊ አቶ አሚ ሙሄ ግን የእስር ሂደቱን እና የታሰሩ ሰዎችን በተመለከተ ሌላ ማሳያ ይጠቅሳሉ።
መልስን የህግ ማስከበር ሂደት ወርበዩ ህግ በማስከበር ሽፋን የተወሰኑ ቡድን የማርካት ፍላጎት የሚመስል ነገር ነው እየተደረገ ያለው። ለዛ የተቀማጥሎች ካንካልሎች ሰሩ የነበሩ የተሰሩት ያዳኑ በጣም በመገርም ሁኔታ ከ280 አማራ ወንድሞቻችን ትንር በየቤታቸው ይዙ ያዳኑ ሰዎችን ጭምር የታሰሩ ፊት ለፊት ሲታሰሩ የነበሩ ሰላም እንዲወርድ ተሰሩ የነበሩ የሀገር ሽማግሌዎች በሀገር ውስጥ የነበሩ ውጥራው ሲከሰት እንጅባራ ላይ ስልጠና ላይ የነበሩ መንግስት ሰራተኞችም ስምር የተያዙበት ሂደት ነው ያለው እና ከዚህ ስንመጣ የተጓፋነውን ነገር እየተፈጸመ ነው ብለን ለማመን እንቸገራለን። ግጭቱን ተከትሎን የህይወት መጥፋትና የንብረት መውደም እንደነበረ ተገልጿል። ይህንን የሚመረምር አጣሪ ኮሚቴ በፌዴራል ጠቅላይ አቃቢ ህግ የሚመራ ሲሆን ከፌዴራል ከክልልና ከዞን የተዋቀረው ኮሚቴ ጉዳዩን እየከወነ መሆኑን ነው የፌዴራል አቃቢ ህግ ቃል አቀባይ አቶ ዝናቡ ትኑ ለአሜሪካ ድምፅ የገለጹት። አቶ ዝናቡ አክለውም የምርመራ ሂደቱ ህግን ማስከበር ላይ ያተኮረ መሆኑን ተናግረዋል። የምርመራ ሂደቱም ያልተጠናቀቀና በሂደት ላይ መሆኑንም አቶ ዝናቡ ያክላሉ።
በእኛ በኩል አንደኛ ከክልሎቹም ከዞኖቹም ጋር በጣም በቅርበትና በትብብር ተግባራትን ተከፋፍለን የፌደራል ቲሙ መሰረት አለባቸው ጉዳዮች ተለይቶ በጋራና በቅንጅት እየተሰራ ያለበት ሁኔታ አለ። በማለት በተሮ ተባለው ያሉ ክፍተቶችም ካሉ ደግሞ እሱን ቁጭ ብለን የምናየውና የሁለቱ ክልሉም በፌደራል ፓርቲ አቃቤ መዋቅሩ በኩልም የሄደ ቲሙም ቁጭ ብሎ ማስፈታት ያለበት ጉዳይ እንዳለ መውሰድ ይቻላል። አሁን ባለን መረጃ ግን በቅንጅትና በቴቶር በጋራ እየሰራ ያለበት ሁኔታ እንዳለ
በአማራ ክልል ኦሮሞ ልዩ ዞን ወሎና አካባቢዋ ከሚያዝያ 24 እስከ ሚያዝያ 30 የተለያዩ ግጭቶች ተከስተው እንደነበር የአሜሪካ ድምፅ መዘገቡ ይታወሳል። የአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሳርን ለዘገባው እናመሰግናለን። የኮሌራ ሁኔታ በኢትዮጵያ
በድሬዳዋና በሶማሌ ክልሎች ያለው ሁኔታ ምን ይመስላል? ምን እየተሰራ ነው? አዲስ ቸኮል የሶማሌ ክልልና ጤና ቢሮ ኃላፊን ዶክተር ዩሱፍ መሐመድንና የድሬዳዋ ጤና ቢሮ ባልደረባና ባለሙያ አቶ ማዕረጉ ሶቦቃን አነጋግሮ ተከታዩን አጠናቅሯል።
ከሳምንት በፊት በኢትዮጵያ ኮሌራ መከሰቱን የፌደራል ጤና ጥበቃ ሚኒስቴር ይፋ አድርጎ ነበር። በወቅቱ ይፋ ከተደረጉ መረጃዎች መካከል ሶማሌ ክልልን በተመለከተ የተነገረው ኮሌራ መሆኑ ያልተረጋገጠ ሆኖም ተመሳሳይ ምልክት የሚታይባቸው ህሙማን መታየታቸው ተገልጾ ነበር። እነኚህ ህሙማን ምን ያህል ናቸው? አሁንስ ኮሌራ መሆኑ ተረጋግጧል ወይ ስንል የሶማሌ ክልል ጤና ቢሮ ኃላፊን አናገረናቸው ነበር።
አሁን አጠቃላይ አሁን እንደ ኢመርጀንሲ ሪስፖንስ እኛ ጋር በጤና ጥበቃ ሪፖርት የተደረገ የኮሌራ ኬዝ ተብሎ እንደተባለ እኛ ጋር የለም። ግን አንዳንድ ሲዝናል ዲያሪያ የሚመስሉ ወይም ተቅማጥ፣ ውሃ ወለድ የሆኑ ተቅማጥ በሽታዎች
እሺ
አንዳንድ ዞኖች ላይ ያሉብን በሸቤሌ ዞን አካባቢ ቢበዛ።
ምን ያህል ሰዎች ናቸው
በአጠቃላይ በክልሉ? ወደ 240 የሚሆኑ ኬዞች ግን ይሄ ኦልሞስት ላለፉት 4-5 ወራቶች የተሰበሰቡ ናቸው። ሪፖርታችንና ወደ 240 የሚሆኑ እንደዚህ የተጠረጠሩ ግን እስካሁን ኮንፊርም የተደረገና እንደዚህ ኮሌራ ነው የሚል ነገር እኛ ጋር የለም ሪፖርት። እንዲሁ የተጠረጠሩና የታከሙ በየፋሲሊቲዎቻችንና በአቋቋምናቸው ሳይቶች ላይ
ምልክቶች ይመሳሰላሉ ወይስ እንዴት ነው? በጤና ጥበቃ እንደዛ ብሎ ኮሌራ መሆኑ አልተረጋገጠም ግን ኮሌራ የሚመስል ብሎ ነው ሪፖርት ያደረገውና ምልክቶቹ ላይ መመሳሰል ነገር አለ?
ያው ምልክቶቹ አንዳንድ ቦታ ይመሳሰላሉ። አንዳንድ ቦታ ደግሞ ያው ኬዝ ዲፊኒሽን የሚባል ነገር አለ። ላብራቶሪ ኢንቨስቲጌሽን ሲደረግ ሲቀር በራሱ የሚታይበት ምክንያቱም የተቅማጡ አይነት፣ ሁኔታው፣ ስንት ጊዜ ነው የሚያስቀምጠው፣ እድሜው የሚለው ነገር አይቶ በደብሊዎቹ የተቀመጠ ኬዝ ዲፊኒሽን አለ። አንዳንድ ቦታ ያንን ስለሚያሟላ ነው የእኛንም ኢንተርቬንሽን እና ዝግጁነታችንን ወደ ሀይ ሌቭል አድርገን በየቦታው ሰርቪላንሳችን ማጠናክረን እየሄድንበት ያለው። አሁን ደግሞ የዝናብ ወቅትም ስለሆነ በዚህ በዝናብ ወቅት ደግሞ እንደዚህ አይነት ነገሮች ያው ሰስፔክትድ ነው የሚደረጉት እና እኛ ክልል ላይ ደግሞ እንደምታውቀው ኦልሞስት ከአንድ ሚሊዮን በላይ ተፈናቃዮች የሚኖሩባቸው አይዲፒ ካምፖች አሉ፣ ኢንተርናል ክስሎች። ስለዚህ እነኛ አካባቢ ደግሞ ያው አደጋ አለው ይሄ ነገር ቢከሰት ደግሞ መርዘር። ስለዚህ እነኛ አካባቢም እንትን እንዳይባል ማህበረሰቡን በማደራጀት አካባቢውን ንጽህና እንዲጠብቅ ውሃ በሚጠቀምበት ሰዓት የታከመ ውሃ እንዲጠቀም እንደ ውሃ ማከሚያ ኬሚካሎችንም ዲስትሪቢዩት በማድረግ ያ ካልተገኘ ደግሞ እሱ ለራሱ አፍልቶ እንዲጠጣ የሚለው ነገር ማሲቭ የሆነ ሞቢላይዜሽን እያካሄድን ነው።
በድሬዳዋ ምንም እንኳ አስቀድሞ ሪፖርት የተደረገ የኮሌራ ችግር ባይኖርም ከዚያ ወዲስ ተከስቶ ይሆን ወይ ስንል በድሬዳዋ ጤና ቢሮ የዘርፉ ባለሙያ የሆኑትን አቶ ማረጉ ሰቦቀን አናግረናቸው ነበር።
ድሬዳዋ ላይ ድሬዳዋ እንደምታውቃት ከየአካባቢው የተለያዩ ወገኖቻችን መጥቶ የሚኖሩባት አካባቢ እንደመሆኗ መግቢያ መውጫዎችም ያው ሰፊና ብዙም ስለሆኑ ቅድመ ዝግጅት መሰራት አለባቸው ብለን ስላመንን ነው እንጂ እስካሁን ምንም አይነት ኬዝ እስካሁን ኮንፊርም የተደረገ የተገኘ ነገር የለም።
ሁለቱም ክልሎች የማስተማርና ቅድመ ጥንቃቄ ስራዎችን ከወትሮ በተለየ ሁኔታ እየሰሩ እንደሆነ ገልጸውልናል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች፣ በአሁኑ ጊዜ የኮሌራ ሁኔታ ምን ላይ እንደሚገኝ በመንግስት አካላትና በባለሙያዎች እየተሰጠ ያለው ምላሽ ምን እንደሚመስል፣ የህዝቡ የግንዛቤና የእውቀት ደረጃ ምን እንደሆነ በየስፍራው ያሉ ሪፖርተሮቻችን እየተከታተሉ በተከታታይ ይዘግባሉ። በተከታታይ ዘገባዎቹን እናቀርባለን። እናንተም ደውሉልን፣ ጻፉልን። ሪፖርተሮቻችንን በያሉበት አግኟቸውና አነጋግሯቸው፣ የምታውቁትን አጫውቷቸው። ክቡራትና ክቡራን አድማጮች፣ የኢትዮጵያ ዘመናዊ ፖለቲካ በተመለከተ የቀደም ሲል እንደምናቀርብ ተናግረን የነበረው ዘገባ ለጊዜው በጊዜ እጥረት ለሌላ ጊዜ ይተላለፋል። አሁን የማጠቃለያ ዜና አዳነች ታሰማናለች።
አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት በገለጸው መሰረት የሱዳን መንግስት ኃይሎች በዳርፉር ክልል አዲስ ተከታታይ የጦርነት ወንጀል በመፈጸም ተግባር ተጠያቂ ናቸው። ካለፈው ሐምሌ ወር አንስቶ የሱዳን መንግስት ኃይሎችና ተባባሪ ሚሊሻዎች ዳርፉር ውስጥ በርካታ መንደሮችን አውድመዋል ይላል አምነስቲ ኢንተርናሽናል። ቦትስዋና የተመሳሳይ ጾታ ፍቅረኝነት ወንጀል እንዳይሆን ወስናለች። ይህም ትልቅ ውሳኔ ተደርጎ ታይቷል። ከሳራ በመለስ ያሉት በርካታ ሀገሮች የተመሳሳይ ጾታዎች ወሲብ ወንጀል እንዲሆን የሚያደርጉ ህጎች አሏቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢሚግሬሽንን ጉዳይ ለመቆጣጠር የሚያስችል ስምምነት ከሜክሲኮ ጋር ማድረጋቸውን ትላንት ከገለጹ በኋላ ጥያቄዎች ቀርበውላቸው ነበር። ለጋዜጠኞች መግለጫ ሲሰጡ ስለ ስምምነቱ የተናገሩት ዝርዝር ነገር የለም።
አመሰግናለሁ ለማጠቃለያ ዜናው አዳነች። ክብራትና ክብራን አድማጮች ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። አብራችሁን ስለቆያችሁ እናመሰግናለን። ስናስተናግዳችሁ ያመሸነው ሰለሞን አባተና
አዳነች ፍስሐየንን
ከአስቴር አወቀ ምነው እግራወጣህ ጋር ከፕሮዲውሰሯ ግብዣ ጋር እንተዋችኋለን እስከ ፕሮግራሙ ፍጻሜ። እኛ በኩል ሰላም፣ በደህና አደሩ።
ትግርኛ ፕሮግራም What is no more?